The Voice of America.
Ya United States የተወካዮች ምክር ቤት በትናንትናው ዕለት ፕሬዝዳንት ጆ ባይደን የአሜሪካ ውጭ ጉዳይ ሚኒስቴሩን እንዲመሩ ያጫቸውን አንቶኒ ብሊንከን ሹመት አስደቋል። የአሜሪካ ድምጽ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው የሀገሪቱ ቁንጮ ዲፕሎማት ሆነው የተሰየሙት ብሊንከን በርካታ ዓለም አቀፋዊ ተግዳሮቶች ይገጥሟቸዋል። ዝርዝር ዘገባውን ደረጀ ደስታ ያቀርበዋል።
አንቶኒ ብሊንከን አሁን የአገሪቱ 71ኛ የውጭ ጉዳይ ሚኒስትር ሆነው ተሾመዋል።
Our 78, the nays are 22, the nomination is confirmed.
አሜሪካ ተቀደም የሚለው የትራምፕ አስተዳደር የውጭ ግንኙነት ፖሊሲ አቅጣጫ መቀየሩ በተነገረበት ሁኔታ ውስጥ የዩናይትድ ስቴትስ እንደራሴዎች ምክር ቤት የብሊንከንን ሹመት 78 ለ22 በሆነ ድምጽ አጽድቆላቸዋል። ብሊንከን በተለይ ከዲሞክራቶቹ የምክር ቤት አባላት ብዙ ድጋፍ ተቸሯቸዋል። የእንደራሴዎቹ ምክር ቤት መሪ ሻክ ሹመር እንዲህ ብለዋል።
Mr. Blinken is just the right person to rebuild and reassert America's national security prerogatives on the global stage and reestablish the first instrument of American power, diplomacy.
ብሊንከን ባለም አቀፍ ደረጃ የአሜሪካን ብሔራዊ ደህንነት እንደገና ለመገንባትና ለማረጋገጥ የአሜሪካ ቀዳሚ ጉልበት የሆነውን ዲፕሎማሲ እንደገና ለመመስረት ትክክለኛ ሰው ናቸው።
ብሊንከን በውጭ ጉዳይ ፖሊሲ ረገድ በምክር ቤቱም ሆነ በፕሬዝዳንት ኦባማ አስተዳደር እንደ ምክትል ውጭ ጉዳይ ሚኒስትር ሆነው ለ10 ዓመታት ያገለገሉበት የሥራ ልምድ አላቸው። ይህን የሥራ ልምድ ግን አንዳንዶቹ የሪፐብሊካን አባላት አሜሪካ ያንኑ የተለመደውን የውጭ ጉዳይ ፖሊሲ ብቻ ይዛ እንድትጓዝ የሚያደርግ ነው በማለት ይተቻሉ። በምክር ቤቱ የሪፐብሊካን አባል ራንድ ፖል ከነዚህ አንዱ ናቸው።
Mr. Blinken has been a full-throated advocate of military intervention in the Middle East for 20 years.
ብሊንከን ላለፉት 20 ዓመታት የዘለቀውን በመካከለኛው ምስራቅ የሚካሄደውን ወታደራዊ ጣልቃ ገብነት ሲደግፉ የነበሩ ናቸው። አዲስ ፖሊሲ ይመጣልናል ብለን የምንጠብቅ ከሆነ ራሳችንን ነው የምናሞኘው። የነበረው ነው የሚቀጥለው።
የብሊንከንን ሹመት የደገፉት ሌላኛው ሪፐብሊካን የምክር ቤት አባል ጂም ሪስች ብሊንከን በኢራኑ የኒኩለር ስምምነት ላይ ያላቸውን አቋም ግን እንደሚቃወሙ አስታውቀዋል።
The JCPOA was a colossal failure and a real blunder for American policy overseas.
ከኢራን ጋር የተደረገው ዓለም አቀፍ የኒኩሌር ስምምነት መርሃ ግብር ለአሜሪካ ትልቅ ውድቀትና የውጭ ፖሊሲውንም ያበላሸ ነው። ከብሊንከን ጋር ስንነጋገር ይህንን አመለካከት አይጋሩም። ለነገሩ አሁንም ከፕሬዝዳንቱ ጋር ያንኑ ቀውስ ተሸክመው በመስራት ወደዚያው ወደ ነበረው ስምምነት ይመልሱናል።
ብሊንከን ባለፈው ሳምንት ለምክር ቤቱ አባላት ሲናገሩ አገራቸው ከቻይና ጋር ያላት ግንኙነት ቅድሚያ የሚሰጡት ጉዳይ መሆኑን አስታውቀዋል።
We have to start by approaching China from a position of strength, not weakness. And the good news is our ability to do that is largely within our control.
ቻይናን መቅረብ ያለብን ከጥንካሬያችን ተነስተን ነው፣ ከድክመት አይደለም። መልካሙ ዜና ያንን የማድረግ አቅማችን በአብዛኛው በእኛ ቁጥጥር ስር ነው። አብረን ስንሰራ ጥንካሬያችን ነው። አጋሮቻችንን ማናናቅ የለብንም። የቻይናን ጉዳይ ስናስተናግድ የጥንካሬያችን ምንጭ የሚሆነው ይህ ትብብር ነው።
ተንታኞች እንደሚሉት ብሊንከን ታምሶ የነበረውን የአሜሪካ ውጭ ጉዳይ ሚኒስቴር እንደገና ማቋቋሙ ሌላው ፈተና እንደሚሆንባቸው ተናግረዋል። ከሴንተር ኦፍ አሜሪካን ፕሮግረስ ወይም የአሜሪካ ተራማጅ ማህበር ከሚባለው ማዕከል ብራያን ካቱሊስ እንዲህ ይላሉ።
After 4 years of Pompeo and Tillerson and Trump, I think morale is quite low. But then it's a longer standing problem.
ከአራት አመታቱ የፖምፒዮ ቴለርስና ትራምፕ አስተዳደር በኋላ የነበረው ሞራል እጅግ ቀዝቃዛ ነው። ይሁን እንጂ የዲፕሎማቲክ ቡድን አባላት የሚሰማቸው ስሜት የቆየ ነው። በአሜሪካ መከላከያ ሚኒስቴር ፔንታገንና በሰራዊቱ ዘንድ አሜሪካ የውጭ ዲፕሎማሲ በመወሰንም ሆነ ዓለም አቀፋዊ ጉዳዮችን በሚመለከት ረገድ ለረጅም ጊዜ ከኋላ እንዲቀሩ መደረጋቸው ይሰማቸዋል።
ያለምንም ችግር በምክር ቤቱ የቀረቡላቸውን ጥያቄዎች አልፈው ለስልጣን የበቁት ብሊንከን እነዚያ ፈተናዎች እንደሚጠብቋቸው ግን ተገምቷል። ዲሞክራቱ ሴኔተር ባብ ማንዴዝ እንዲህ ይላሉ።
He has thoughtful, willing, able to grapple with the most complex challenging issues facing our country and committed to engaging Congress. And he did so on both sides of the aisle.
አረቆ አስተዋይ ናቸው። አገራችንም የገጠማትን ውስብስብና ፈታኝ ፈተናዎችን ለመቋቋም እንዲሁም ኮንግረስን በማሳተፍ ይሰራሉ። ከሁለቱም ተቃራኒ ወገኖች ጋርም ያደረጉት እሱን ነው።
ብሊንከን ባለፈው ሳምንት ውስጥ ሹመታቸው ተጸደቀላቸው የፕሬዝደንት ባይደን የካቢኔ አባላት ጋር አራተኛ ሰው ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።